ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ነሐሴ 22 2014 ዓ.ም መሰናዷችን ጀመረ። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ ቅንብሩን ይከውንልናል፣ ጽዮን ግርማ ደግሞ የምሽቱ ዋና አዘጋጅ ናት። አብራችሁን ተምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘንላችኋል። በቅድሚያ ያደረግነው ታዲያ የስነ ህንጻ ባለሙያ ከሆነችው ህሊና ተክሉ ጋር ያደረግነው ቆይታ ነው። ህሊና ተክሉ በማህበራዊ ተሳትፎና በአየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅና ያገኘች የመጣች ወጣት ናት። የማንዴላ ዋሽንግተን ፌሎሺፕ የቀድሞ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጠራ ሐሳቦችን የሚደግፈው የቶኒ ኤሊሙሉ ፋውንዴሽን ሽልማት አሸናፊ ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥ ለመቀነስ የሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ሻምፒዮና እውቅናም አግኝታለች። ከሀብታሙ ስዩም ጋር ቆይታ አድርጋ ነበረ። እሷ የመሰረተችው ሲድቦል የተሰኘው ድርጅት ስላለው ይዘት ከምታብራራበት ይጀምራል።
ሲድቦል ስንል ብይ፣ በልጅነት በአፈር በምን ብይ እንሰራ ነበር አይደለ? ብይ ነው ሲድቦል ማለት። ያቺ ትንሽ ብይ ድሮ የምንጫወትባት የተለያዩ አፈሮች እና የራሱ የሆነ ኮምፖስት ኑሮት ውስጡ ዘር ባህሏ ላይ አድርገን ግን በብይ መልክ የምናቀርበው ነው ማለት ነው። የኛው ዋና ስራችን ምንድነው? ችግኝን አንዱ ችግኝ መተካት ነው። ችግኝ አሁን የራሱ የሆነ መንገዶች ወይም የአሰራር መንገዶች ፕሮሰሶች አሉት። ማፍላት የሚባለው ነገር አለ፣ ብዙ ነገሮች አሉት እና እሱን የሚያስቀር መንገድ ነው ይሄ። ጠቅልሎ አድርቆ መትከል ነው እኛ ላይ የሚሆነው። እና ሲድ ቦምቢንግ የሚባለው ደግሞ ቴክኒኩ ያተካከል መንገዱ ነው። ያተካከል መንገዱ ደግሞ ችግኝ አሁን ለምሳሌ ቆፍረን ነው 60 ሳንቲም ወደ ውስጥ ተክለን የምናደርገው። ሲድ ቦልስ ላይ እንዳልቀጥታ ሲድ ቦሉን ከሰራ ነው በኋላ አፈር ወይ ኮምፖስት ላይ ቁጭ ነው፣ ከላይ ነው ቁጭ የምናደርጋት ማለት ነው። እና ልክ ዝናብ በተለይ በዝናብ ወቅት ላይ ሴንተር ሲዷ ስለምናደርጋት ሸርሽሮ ልክ ሲዷን ሲያገኛት ሲድ ቦምቢንግ የሚባለው የዛኔ ነው አፈሩ ወደ መሬት ሲዋሃድና እድገቷን ትቀጥላለች ማለት ነው። አዲስ አበባ ነው አሁን እየሰራን ያለ ነው። የተለያዩ ዘሮችን እንደ አበባ፣ እንደ ዛፍ አትክልቶች ወይም ቬጅቴብልስ የመሳሰሉትን ለአራት አመት ወደ ገጠሪቷ ኢትዮጵያ ተቀምጬ ሞክሬዋለሁኝ። ይሄን ፕሮዳክት አሁን ሲሰራልን ግን አዲስ አበባ የተሻለ ማርኬቱም እዚህ ነው በሚለው ወደዚህ መተናል ማለት ነው።
ይሄንን ድርጅት ለመጀመር መነሻ የሆናችሁ ምክንያት ምንድን ነው?
እሺ፣ ያው እኔ እንዳልኩ አርክቴክት ነኝ በሙያዬ እና ኤአይቢሲ ወይም አዲስ አበባ ዩኒቨርሲቲ ህንፃ ኮሌጅ የሚባለው ነው የተማርኩት። እዛ ስማር አርክቴክቸር ህንፃ መገንባት ብቻ አይደለም፣ ብዙ ሰው እንደሚመስለው በጣም የተለያዩ ነገሮች ውስጥ እንማራለን፣ ሳይኮሎጂንም ጨምሮ። እና የዛኔ ነው እኔ ኢንትረስት ቢውልድ ማድረግ የጀመረው። እና ከተመረኩኝ በኋላ ነው 2016 ላይ እንደ አጋጣሚ የሊ ላይ ነው ኦንላይን ኮርስ ወሰድኩኝ። ከዛ ኤምባሲም ሰርተፊኬት ለመቀበል ሲሄድ በአየር ንብረት ላይ የሰሩ ፕሮጀክቶች ተለጥፈው ነበር እና ፕሬዘንት እያደረጉ ነበረ የየሊ ሜምበሮች ናቸው። እና የዛኔ ነው ሂት ያደረገኝ ወይም ማሰብ የጀመርኩት እንዴ እኔ እዚህ ኤምባሲ እያየሁት ነው፣ ከዚህ ሲወጣ እንዴት ነው ወደ ህዝቡ የሚደርስ? የሚገራርሙ ፕሮጀክቶች ነው ያሉት እዛ። እና በዛ ነው እኔ የጀመርኩት። ከዛ በኤምባሲው ጋር አጋጣሚ ሰው አገኘው፣ እዛው መነጋገር ጀመርን። አብሬ ኮላቦሬት አድርጌ ከዩኤስ ኤምባሲ ጋር መስራት ጀመርን እና ክላይሜት ቼንጅ አፍሪካ ወይ ሲሲኤን ከፈት ነው ማለት ነው። መጀመሪያ በዛ ነው የተነሳ ነው። የእሱም ደግሞ የነበረው መድረኩን ወይም ፕላትፎርሙን ነበር ክሬት የምናደርግላቸው ለወጣቱ እንዲያቀርቡ ፕሮጀክታቸውን ከመንግስት ኢንቲቲ ከምን ጋር መገናኘት ካለባቸው ጋር እያገናኘን እና 2016 እስከ 18 እንደዛ ሰራውኝ እና 18 ላይ እንደ አጋጣሚ ውጭ የሚኖር ማቀው ድሮ ነበር እና ይህን ቴክኖሎጂ እዚህ ሲመጣ ባይ ዘ ዌይ ሲድቦል የሚባል እኮ ቴክኖሎጂ አለ ጀርመኒ ውስጥ በጣም የሚጠቀሙት እና ምናምን ብሎ አሳየ ማለት ነው። ልክ የዛኔ ሳይሆን አም ላይክ ይሄን ነበርን የሚፈልገው ፕሮዳክት ላይክ የወጣቱን ነበር ይዤ እየሰራ የነበረው እና በቃ የፈለግኩት የኔ ነገር ምንድን ነው እኔ የወጣቱን ይዤ እያቀረብኩኝ ኬንያ ድረስ ሁሉ ከኤምባሲ ጋር ኤክስፖ አዘጋጅተናል ከወጣቱ ጋር አብረን እየሰራን ግን የራስ ምንም ቢሆን የራስ ነገር የራስ ነው እና የራሴ እንደ አጋጣሚዎችን ሳገኝ ሞመንቴን ፕሮዳክት ስተዋወቀው ፋሚሊየር ሲሆን አራት አመት ወደ ገጠሪቷ ኢትዮጵያ ወደ ደቡብ ክልል ኖርኩኝ። በደንብ ፕሮዳክቱን አጠናሁት። አሁን በቃ በደንብ ቤስት ፍሬንድ የታደረገው ፕሮዳክቱን ወደ አዲስ አበባ መጣው ማለት ነው።
እንግዲህ ህሊና፣ የተለመደ አይነት የችግኝ ማፍላት ሂደትና እንዲሁም ደግሞ ተክሎችን ደግሞ የማብቀል ሂደትም አለ ኢትዮጵያ ውስጥ የተለመደው። በርካታው የኢትዮጵያ ህዝብ አሁንም ድረስ በግብርና ላይ የተመሰረተ ኑሮ የሚገፋ ህዝብ ነው። እናንተ የጀመራችሁትን አይነት አሰራር ወደፊት ማምጣቱ ያለው ፋይዳ ምንድነው?
እንዳልኩ ሲድቦል ትንሽ ብትመስልም ውስጧ ብዙ ምስጢር ነው ያዘችውና አንዱ የኛ መከታል ያለባቸው በተለይ ሄ ለ governmental institutes የሚጠቅም information የሚመስለኝ አሁን ለምሳሌ አረንጓዴ አሻራ ላይ በጣም ብዙ ብር እየወጣ ነው። ችግኙን ማፍላት የሚባለው ነገር አለ። በዛ ላይ ደግሞ ዘሮቹ ራሱ አሁን አንዳንዴ በችግኝ መልክ እንኳን ባይቀየሩ ይበተናሉ ዘሮች። በዛ ጊዜ በተለያዩ አዋፋት እና እንትኖች የሚበላበት ጊዜ አለ። ሲድቦሉ ደግሞ ይሄን ይጠብቃል። አሁን በግሪን ሌጋሲ ካወራውለ ችግኝ ማፍላት የሚባለውን ፕሮሰስ ያስቀረዋል የኛ መቆፈር የሚባለውን ነገር ያስቀረዋል። በሚሊዮኖች ያሉ ብሮችን እዚህ ጋር ሴቭ የምናረጋግጥበት መንገድ ይሆናል ማለት ነውና በመናጠፈው ሌላ ለልማት ላይ የምናወሉበት ኦፖርቹኒቲ ይኖራል። ሁለተኛ ለገበሬው አተካከሉ ቀላል ነው። ከላይ ቁጭ ነው እንዳልኩም የሆነው ዝናብ ወቅት ሆነ በዝናብ ተተዋለ እስከነጨፋው ነው ማጠጣት የሚባለው ነገር ራሱ አይኖርም። በበጋ ከሆነ ግን ሲድቦሏ ክራክስ ከታረክ ከሶስት ሳምንት እስከ አንድ ወር ቢፈጅ ነው ክራክስ ካረክ ድረስ እስከዛ እናጠጣታለን ውሃ ማለት ነውና ለገበሬው ለምሳሌ አንድ ቆስጣ ምሳሌ በስድስት ወር ያድግለት በችግኝ ሲድቦል ከሆነ ግን በስድስት ወር ውስጥ ሁለት ጊዜ ያን ቆስጣ አሳድጎ መሸጥ ይችላል ማለት ነው። ሶ ካምም የምንጨምርበት መንገድ ይሆናል። በረሃማ ቦታዎችንም ዲፎረስት የምናረግበት በቀላል በሆኑ መንገዶች ማለት ነው። በዛ ላይ በጣም ብዙ የስራ ድል መፍጠር የሚችል ነው። በተለይ ሲቲ ፋርሚንግ ላይ አዲስ አበባን ሎክ ብንደረግኛ ምግብ ከውጭ ነው የሚገባው። እዚህ ውስጥ የለንም እኛ የምናሳድገው እና የከተማ ግብርና አሁን አዲስ አበባ ብዙም የለም። አለ ግን ዳርዳሯና ያለች መሀል ላይ የለም። አሁን ያንን በሲድቦሉ መስራት ራሱ የምንችልበት ነው እና አንድም እኔ አዲስ አበባ የመጣሁበት ምክንያት ለዚህ ነው።
ከግብርና ጋር የተገናኙ ስራዎችን በርካታ ወጣቶች የሚመለከቱበት አንድ የተለመደ ነገር ግን ትክክል ያልሆነ እይታ አለ። የከተማ ልጆች ሊሳተፉበት የማይገባ ገጠር ያደጉ ብቻ ልጆች የሚንቀሳቀሱበትና የሚገቡበት አይነት ዘርፍ ነው ብለው የማመንና የመመልከት አይነት አመለካከት አለ። ግብርናና ወጣቶች በምን መንገድ ነው ሊቆራኙ የሚገባው?
በጣም የሚገርም ብዙ ጊዜ ስቴሪዮታይፕ የሚደርሳኝ ነገር ነው ይሄ። በተለይ የሆነ የሰው አባባል አለ፣ አንቺ አርክቴክቱ ነሽ እንዴት ወደዚህ ገባሽ? ወይም የአዲስ አበባ ልጅ ያውኔ ቦሌ ሚካኤል ነኝ እና የቦሌ ልጅ ነሽ ምናምን የሚባሉ ስቴሪዮታይፖች አሉ እንዳልካቸው ኦልሬዲ የተሳሳቱ። ጀስት ቢካዝ እኔ ቦሌ ኖርኩኝ ማለት ፈራልነካ ማለት አይደለም አይደል እንዴ? እና የተሳሳቱ የሆነ አስተሳሰቦች አሉ። ገጠር ራሱ ስኖር ረግ እቺ አዲስ አበባ ልጅ መታ የሚባ እና ይሄ ዶሮኩስ ምናምን አለ የኔ እና እንደዚህ ትነኪያለሽ እንዲ አንቺ ይሄ እኮ ምናምን የሚሉኝ ነገሮች አርሳለሁ ራሱ ማረስ ካለብኝ ራሱ ምናምን ነገር እና ብዙ ሰው ይጠይቀኛል ለምንድን ነው እንደዚህ የምታረጊው ኦር እንደዚህ ሆነሽ እንዴት እንደዚህ ትያለሽ ምናምን የሚለው። ግን የሚገርም አግሪካልቸር ወይም ግብርና እንደሱ የተከበረና ትልቅ ስራ የለም። ምክንያቱም at the end of the day ምግቡን የሚበላው ህዝቡ እኮ እኛ የምንሰጠው ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለምና አጉል የሆነ ስቴሪዮታይፕ አለ። በተለይ በወጣቱ ጋ በቃ አፈር ለምነካኝ የሚል ወጣት ነው ያለው በተለይ አዲስ አበባ ልጅና ያንን አሁን እኔ ለመቀየር እየሞከርኩ ነው።
የሀብታሙ ስዩምና የህሊና ተክሉ ቆይታ አልተጠናቀቀም። እዚህ ጋር ገታ እናርገውና ከቀጣዩ ሙዚቃ በኋላ የምንመለስበት ይሆናል። Nobody ቻችን ከካፒና ፍይጋር ናችሁ ያላችሁት ከሙዚቃ በፊት ህሊና ተክሉና ሀብታም ስዩም ወደ ጀመሩት ቆይታ ነው የምናልፈው።
ክብርና እንደሱ የተከበረና ትልቅ ስራ ይላል። ምግቡን የሚበላው ህዝቡ እኮ እኛ ምን ሰጠው ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለምና አጉል የሆነ ስቴሮታይፕ አለ። በተለይ በወጣቱ ጋ በቃ አፈር ለምነካኝ የሚል ወጣት ነው ያለው በተለይ አዲስ አበባ ልጅና ያንን አሁን እኔ ለመቀየር እየሞከርኩ ነው። ቢያንስ እኔ ምሳሌ ሆኜ ደላደለ ህይወት ሊኖር ይችላል ምናምን ምናምን ኦኬ ዳትስ ፋይን ግን ስራ ነው ለቅም የለብህምና የዓላማ አስካለ ድረስ ግብርና ላይ በተለይ በጣም በቃ ለኢትዮጵያ አስቦ 80%ችን አግሪካልቸር ነው 40% ጂዲፒያችን የሚይዘው እሱ ነውና መሰራት ያለበት ነው መናቅ አይደለም ያለበት አፈር ነካ ማለት እጅ ይበላሻል ሳይሆን እጅ ይባረካል ነው እንጂ ያን ትንሽ አስተሳሰብ መቀየር አለብን። ግን የሚገርመው አሁን ብዙ ወጣቶች እኔ እንኳን በእኔ ያሉ ማገኛቸው አሁን አንቺን ያየሁሽ ገበሬ መሆን እየፈለኩ ነው ምናምን እኔ ራሱ ህሊና ገበሬ ነው የምለው አርክቴክት ሁሉ አለ ለሰው ስትዋወቅ ማለት ነው። ከዚህ በጣም ፕራውድ ነኝ እኔ ገበሬ በመሆኔ እና ለመቀየር እየሞከርኩ ነው ያለሁት። የበለጠ መከበር ያለበት ገበሬው ነው። እኔ እኮ አርክቴክቱ ህንፃውን በሲሚንቶ ነው የሚሰራው ገበሬው ግን ምግብህን ነው የሚያበላ።
አንድ ግኝት ውጤታማነቱ የሚለካው በተጠቃሚዎች አይን ነው ይባላል እና የሞከሩት ሰዎች ምን አይነት ምላሾችን ሰጡሽ?
ገበያ ውስጥ አሁን መጀመሪያ የጀመርኩት ከቤተሰብ ነው። ያው ሁሌም ከቤተሰብ ነው የሚጀመረው። ከጓደኞች ነበር የጀመርኩት። እኔም ገጠር ራሴ ነበር ያየሁትና ከገጠር ከገበሬዎቹ ጥሩ ፊድባክ ነበር ያገኘሁት። እዚህም ከአዲስ አበባ ከተሜው ጥሩ ፊድባክ ነበር የመጣልኝ። ከዛ ዋንስ ይሄን እንዳረኩ ምን አረኩኝ 2019 ማርች ላይ ዞማ ሙዚየም ሲመረቅ አብሮ ሲድቦልንም አብረን አስመረቅንና ያው ዩኤስ ኤምባሲ ነው አገን የሁሉ ነገር ረድቶኝ እዛ ጋር የደረስነውና ዶማ ሙዚየም መሸጥ ጀመረ። በጣም ጥሩ ፊድባኮች መምጣት ጀመሩ። ይሄ አተካከል መንገዱ ቀላል ነው፣ ብዙ ነገሮች ይቀንሳል። አሁን ከብዙ ክላይንት ማገኘው የዛፍ ዘሮች እና ዋንዛ እና ምን ያው እዚህ በቀላሉ ማታገኛቸውም ሲዶቹን ራሱና እኔ ግን በቀላሉ ፕሮቫይድ አረግላቸዋለሁና ብዙዎቹ ማላገኘውን እዚህ በቀላሉ ማናገኘው ዘር አገኘ ነው ባንቺ የሚላኝ ሰዎች ራሱ አሉና ያ ለኔ ጥሩ ፊድባክ ነበር። ከዛ ምን አረኩኝ ዞማ ብራንች አውት ሲያረግ የተለያዩ ብራንቾች አንድነት ፓርክና እንጦጦ ፓርክ መሸጥ ጀመርኩኝ። ከያው በዞማ ተያይዞ ነው በዛ ሄድ ነውና ከነሱ ጥሩ ፊድባክ ማግኘት ጀመርኩኝና ለዛ እንዳልኩ ቀድም 4 አመት ያልገባሁት ወደ ገበያ ለዚህ ነበር ሳጠና ነበር በየስንት ጊዜው ነው አንድ ክላይንት ራሱ መጥቶ የሚገዛው ሲድቦል የሚለው ደረጃ ድረስ ነው ደረስኩትና ስልኬ አርፍ የኦርደር ራሱ ያለው ማለት ነውና በዚህ ሁኔታ ነው አሁን ያለ ነው። ሶ አሁን አም ሬዲ ብዬ ወደ ገበያ ከቃል በኋላ በሰፊው ልንገባ ነው።
የመጪ ዘመን ህልማችሁ ምንድነው? በቀጣይ ጥቂት አመታት ውስጥ ልታሳኩት የምትፈልጉት ጉዳይ ምንድነው?
በቀጣይ ጥቂት አመታት እናሳካም እንፈልጋው አንድ ይሄ በግሪን ሌጋሲ ሙቭመንት የሚባለው እንደ አረንጓዴ እናልብስ የሚለው ፕሮጀክት ላይ ቢያንስ በአምስት አመት ፕላን ባስቀምጥልህ በደንብ ከመንግስት ጋር መስራት እንፈልጋለን። ከገበሬዎች ጋር በቀላሉ ፕሮቫይድ ማድረግ እንፈልጋለን። ገበሬውና እኛ ተናበን ደግሞ በደንብ ለህዝቡ በተሻለ ዋጋ አሁን ብዙ ሰው በልቶ ማደር እየቸገረው ባለበት ሁኔታ ላይ እኛ እንዴት ሴቪየር መሆን እንችላለን የሚለው አንድ በጣም ትልቅ ሐሳባችን ነው። in other words food insecurity ወይም ረሃብ እንዴት እናጥፋ በሚለው so በሲድቦል በትንሽ ፐርሰንቱም እንኳን ያንን የማረግ አላማ አለን። ከዛው ጥቂ ደግሞ በኢስት አፍሪካ የምናስባቸው ነገሮች አሉና ቢያንስ ከ1 እስከ 3% የሚሆነውን ኢስት አፍሪካ ያው ኢትዮጵያን ጨምሮ ሪፎረስት የማረግ አላማ ነው ያለን። so ረሃብና ሪፎረስቴሽንን ማጥፋት or what is the matfat menged law otatun abrije gabere otatun gabere argo izo mehed neni alama
ana huluna kemeletachin befit meshem ba arat amet menged ust mawtat mawred igetmal biye asballo fatany neberut gudayosh min neberu indet ssa adregesh litfachachew chalish
fatany yaw betam aschegari naw bizu negaroch neberut honestly lemenager አንዱ ፈታኝ የነበረው ሰው አክሴፕት ማድረግ ነው። በተለይ ገጠር ስቴት አዲስ አበባ ልጅ መጣ ማለት ሌላ ታሪክ ነው እነሱ ጋር ያለውና የነሱን ራሱ ወይ ሐሳብ መቀየር ራሱ ነው። እኔም አዲስ አበባ ልጅ ሆን እንደናንተ ሆነ ለውጥ የለኝም እንደማለት እሱ ራሱ አንድ ቻሌንጅ ነበር። ሁለተኛ በፊት ሲድ ባምብ ኢትዮጵያ ብዬ ነበር ካምፓኒውን የከፈትኩትና በአንዳንድ ምክንያቶች ያው ላይፍም ቲምም ምናምን በመበታተን ሲድ ቦልስ ኢትዮጵያ ብዬ አሁን ነው እንደ አዲስ የከፈትኩትና የራሱ በጣም ትልቅ ቻሌንጅ ነበር። አዲስ አይድሮ ካምፓኒ ከዘግቶ ድኛው ጊዜ ሳያጠፉ መክፈት ራሱ ለኔ በጣም 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 ትልቅ ቻሌንጅና ደምንባ የሚባለውን ትንሽ አዛይቶኛል። ግን ያው ሁሉም ለበጎ ነው። አሁን መጨረሻው ሁሉ ነገር ተስተካክሏል። ግን ብዙ ችግሮችን ባልፍ መጨረሻ ላይ ሁሌ ፖዚቲቭ ወይም ዓለምን በጥሩ መነጽር በፖዚቲቭ ማይንድ ስለማያት ምንም ቢፈጠር ምንም ያው እግዚአብሔር እንጂ እየቀጠልኩ ነው ያለሁት እንጂ ከባድ ነው፣ በጣም ከባድ። በተለይ ግብርና ውስጥ ካለ ሴት ሆነ ደግሞ አልተለመደም ሴት ብዙም እንደዚህ ግብርና ውስጥ ያለችና እሷ ትንሽ ቻሌንጂንግ ነው። ግን አሁን አክሴፕት እየተደረግኩ ነው ያለሁት ያ በጣም እግዚአብሔር ነው።
ፕሊና ተክሉ የኢትዮጵያን ግብርና ሁኔታ በበጎ ለመለወጥ ስላለመው ሲድ ባል ስለተሰኘው ድርጅትና ስራዎቹ ስላብራራሽልን ለአድማጮች ሐሳብሽን ስላካፈልሽልን በእጅጉ እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን።
እሺ፣ እኔም አመሰግናለሁ አቶ አፍታው።
ጋቢና ቬ ይቀጥላል። ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት ኮዲንግ እጅግ ተፈላጊ ክህሎት እየሆነ በመምጣቱ በኢትዮጵያ የሚገኙ ተማሪዎችን በኮዲንግና ሮቦቲክስ ስልጠና የሚሰጥ አዲስ መርሃ ግብር ተጀምሯል። ስልጠናውን የሚሰጠው STEM Synergy የተሰኘው ተቋም በመጀመሪያው ዙሪያ ሰለጠናቸው የሁለተኛ ደረጃ ተማሪዎችን የገንዘብ መቀበያ ATM ማሽን እንዲሁም ደግሞ ዘመናዊ የፓርኪንግና የትራፊክ መብራት መቆጣጠሪያ ቴክኖሎጂዎችን በመስራት የተመረቁ ሲሆን ስራ አጥነትን ለመቀነስና ከዘመኑ ጋር የሚሄዱ አዳዲስ የስራ ዘርፎችን ለመፍጠር የኮዲንግ ስልጠና ከአንደኛ ደረጃ ጀምሮ በሁሉም ትምህርት ቤቶች ውስጥ እንዲሰጥ ለማድረግ እንቅስቃሴ ጀምሯል። ስመኝሽ ቆየ ዝርዝራላት።
ኮዲንግ ማለት የሰዎችን ሐሳብ የሚገልጹ ትዕዛዛትን ኮምፒውተር ሊረዳው በሚችለው ቋንቋ መጻፍ ማለት ሲሆን ይህ ሂደት የሰዎችን የማሰብ የመፍጠርና ራስን የመግለጽ ችሎታ በእጅጉ ያሳድጋል። አዲስ አበባ በሚገኘው ልደታ ካቶሊክ ካቴድራል ትምህርት ቤት የ12ኛ ክፍል ተማሪ የሆነው ሳሙኤል ወራሽ ወላጆቹ ከልጅነቱ ጀምሮ እንዲነካካ በፈቀዱለት ኮምፒውተር ምክንያት የቴክኖሎጂ ፍቅሩ እንዳደገ ይገልጻል።
ያው እድለኛ ነበርኩ። ወላጆቼ ኮምፒውተር ምናምን ነገር ፕሮቫይድ አድርገውልኝ ነበር። ስለዚህ ብዙ ኤክስፖዠር ነበረኝ። በዛ ምክንያት ህጻንነቴ ጀምሮ ስለ ቴክኖሎጂ በጣም አትራክትድ ነበርኩኝ እና ፋሲኔት ያደረገኝ ነበረ እና በራሴም ኮዲንግ ጀምሬ ተምሬ ነበረ። ይህን እድል ደግሞ እንዴት አገኘሁት ሲባል እናቴ አንዷ ጓደኛ ደወሉለት እና ሮቦቲክስ እና ኮዲንግ ትሬኒንግ ልንጀምር ነው ልጅሽ ይፈልጋል ወይ አላት። እኔም ደግሞ ድሉን ማንዲያ በልጠኝ ስላልፈለግኩኝ ወዲያውኑ ሪጅስተር እንድናደርግ ጠየኳት።
ሳሙኤል ስቴም ሲነርጂ ተቋም በኮዲንግ እና ሮቦቲንግ ፕሮግራም ለስድስት ወር አሰልጥኖ ካስመረቃቸው ጥቂት የሁለተኛ ደረጃ ተማሪዎች አንዱ ነው። ሳሙኤል ለመመረቂያው ከጓደኛው ናሆም ሰለሞን ጋር በመሆን የኤቲኤም ማሽን የሰሩ ሲሆን ባጭር ጊዜ የሰሩት ስራ በርካቶቹን አስገርሟል።
ሞስቲ ሪፕላዩ በጣም ፖዚቲቭ ነበር። አሁን አስተማሪያችን እና እዛ ስቴም ያሉት ስታፍ እንዳለ በጣም ፕሬዝ አድርገውናል። ወላጆቻችንም መጥተው አይተውታል እና በጣም ተደንቀዋል። ለእነሱ ኤክስፕሌን አድርገንላቸው ነበር ፕሮሰሱን እና በጣም ደስ ብላቸው ነበረ።
የ18 ዓመቱ ናሆምም ልክ እንደ ሳሙኤል ለቴክኖሎጂ ቅርብ ሆኖ ነው ያደገው። የካቴድራል ተማሪና ዘንድሮ 12ኛ ክፍል ትምህርቱን የሚጀምረው ናሆም ለመጀመሪያ ጊዜ የኮዲንግ ስልጠና የወሰደው ገና የ8ኛ ክፍል ተማሪ እያለ ነው።
እኔም ከጻነት ጀምሮ ቲቪ ላይ በማየው ቤተሰብ ምናምን ሲጠቀሙ በማየው በጣም ትልቅ ኤክስፖዥር ነበረኝና እሱ ኢንትረስት እንዲኖርብኝ አደረገ ማለት ነው። ከዛ እኔ ፐርሰናሊ በጣም እንደዚህ የሰዎች ምናምን አውቶባዮግራፊ ምናምን ነገር አነብ ነበርና የሁሉም የነ ፌስቡክ እና ማርክ ዘከርበርግም የቴስላ የነ ኢላን ማስክ ኦልሞስት እንዳለ የሁሉም አፕብሪንጊንጋቸው ከጻንታቸው ጀምሮ ኮዲንግ ምናምን ተምረው እንዴት አሁን ከዛ በኋላ ምን እንዳደረጉ ኮሌጅ ሲወጡ የጀመሩት አፕስታርት ከዛ እንዴት እንደተሸጠላቸውና የጁኒየር እንደሆኑ ምናምን እንዳለ አይቼ ነበርና እሱም ኢንትረስትን አሳደረብኝና ይሄን ነገር እኮ መማር አለብኝ ብዬ አባቴን ጠየቅኩትና እንትን ፐርሰናል ቱተር ቀጠረልኝና ፎር የሆነ ያህል ማንት ጃቫ ኮርስ ወሰድኩኝ ማለት ነው። when I was in 8th grade
ወደፊት ኤሮስፔስ ማጥናት የሚመኘው ናሆም የኮዲንግ ትምህርት ከልጅነት መሰጠቱ ተማሪዎች የተሻለ እውቀት ይዘው እንዲያድጉና ወደፊት የበለጠ ስራ ፈጣሪ እንዲሆኑ ያስችላል ብሎ ያምናል።
ጀመረ ለሳይንስ ኢነርጂ በጣም አክብሮት የማቀርብ ፈልጋለሁ። ገራሚ የሆነ ኮርሶች ነበር የሰጡንና ደግሞ ኤቭሪቲንግ ራሳችን እየተሳሳትን እነሱን እንዲያግዙን እየጠየቅን ገራሚ የሆነ ኤክስፒሪየንስ ነው ብዬ አስባለሁ። እና ደግሞ ለወጣቶች ደግሞ እንደው ምን ተሳስተሻል ብዬ ማስበው በጣም አሰ ዩንገር ኤጅ ነው መጀመር ያለባቸው እንደዚህ አይነት ነገር በጣም ከልጅነታቸው ጀምሮ እንደዚህ አይነት ነገር ቤተሰቦቻቸውም አይፍሩ እንደዚህ አይነት ኮርሶች ይገቡ ያስገባቸው ከትምህርታቸውም ጋር በጣም ብዙ ጊዜ እንደውም አይጋጭም ብዬ ማስበው ወደፊት የተሻለ ነገር ያገኝበታል ብዬ አስባለሁ።
ልጇ ከህፃንነቱ ጀምሮ ኮምፒውተር የመነካካት ፍቅር እንደነበረው የምታስታውሰው የሳሙኤል እናት ወይዘሮ የሱነሽ ተሾመ ልጇ ተሰጥኦን እንዲያዳብር እንዴት እንዳገዘችው ትገልጻለች።
የኮምፒውተር ቤስ ነበርና እንዲነካካ እንፈቅድለት ነበረ። ማጥፋት፣ ማብራት፣ ይሄን ቃ የሚለውንም ጭምር በእድሜው የሚመጥኑት መጽሐፍትንም ጭምር በማቅረብ እንደ ቀልድ እንደ ጌም እያደረገ እንዲያቸው እናደርግ ነበር። ያው ከልጅነቱ ጀምሮ በርግጥ ከዛም ከፍ እያለ ሲሄድ ክፍሎቹ የትምህርት ክፍሉ እየጨመረ ሲሄድ አዋቂ መጽሐፍትንም ጭምር በራሱ ፍላጎት መጽሐፍ ግዙልኝ እንደዚህ በማለት እነሱን ያነብ ነበር።
በልጇ ውጤት እጅግ የተደሰተችው የሱነሽ ሌሎች ወላጆችና ተቋማት ተማሪዎች በሳይንስና ቴክኖሎጂ ዘርፎች እንዲበረታቱ ማድረግ አለባቸው ትላለች።
ኢትዮጵያ ውስጥ ብዙ የስቴም ሴንተርስ የሉንም እና ብዙ የስቴም ሴንተርስ በየሃይስኩሉም በየዩኒቨርሲቲዎችም ኖረው በዛ ዘርፍ ብዙ ሳይንቲስት ሊሆኑ የሚችሉ ልጆች ማውጣት ያስፈልጋል እና የኔንም ልጅም ሆነ ሌሎች ጓደኞቹን ያሰቡት ቦታ እንዲደርሱ የወላጅ ድጋፍ በጣም ወሳኝ ነው ብዬ አምናለሁ። ያው አንደኛ ፍላጎቱ ስለሆነ እድሎች ሲኖሩ እነኛን እድሎች እንዲጠቀሙ ማበረታታት፣ የሚያስፈልጋቸውንም ድጋፍ ከሀሳብ ጀምሮ በቁስም ቢሆን አቅም በፈቀደ መጠን ልጆችን ማገዝ ያስፈልጋል። እኔም ያው እንደ አንድ ወላጅ ልጄ የሚያስፈልገውን ሀሳብም ቢሆን በሀሳብ እየተወያየን የሚያስፈልገውን ድጋፍ ማድረግ አስባለሁ።
ህጻናት ከአንደኛ ደረጃ ትምህርት ቤት ጀምሮ ኮዲንግን እንዲማሩ በትምህርት ስርዓቷ ውስጥ እንዲካተት በማድረግ ኬንያ የመጀመሪያዋ አፍሪካዊት ሀገር ሆናለች። በኢትዮጵያም ተማሪዎች የኮዲንግና ሮቦቲክስ ስልጠና እንዲያገኙ ለማድረግ ከሚንቀሳቀሱ የትምህርት ተቋማት አንዱ የሆነው ስቴም ሲነርጂ አሰልጥኖ ያስመረቃቸው እነዚህ ተማሪዎች ከኮዲንግ በተጨማሪ በርካታ ክህሎቶችንም ይዘው እንደሚመረቁ የተቋሙ የቦርድ አባል አቶ ጸጋይ ለገሰ ይገልጻሉ።
ይሄ ስኪል ደግሞ ይሄ ስኪል በማንኛውም ፊልድ ተፈላጊ ሆነ፣ በእርሻ፣ በሜዲሲን፣ በሄልዝ ኬር፣ በባንኪንግ፣ በፋርማሲ ውስጥ ሁሉ ተፈላጊ የሆነ ስኪል ነው። ምናልባት ይህን ስኪል ልጆች ኮዲንግ እና ሮቦቲክስ በሚሰሩበት ጊዜ ሌላ አዲሽናል ስኪሎች እንዲማሩ እንፈልጋለን። በተለይ ፕሮብለም ሶልቪንግ ስኪልስ፣ ክሬቲቪቲ ስኪልስ፣ ኪዩሪዮሲቲ ስኪልስ እንዲሁም ሎጂካል ቲንኪንግ አቸውን እንዲያዳብሩ ይረዳል። በተረፈ ደግሞ ሌላው ስኪል ዛም ያዳብሩት የኮዲንግ ፕሮግራም ሲሰሩ በተለይ ቲምወርክ፣ ኮላቦሬሽን እና ኮሙኒኬሽን የሚሉትን ስኪሎች በጋራ ስለሚሰሩ የሚሰሩት ፕሮጀክትን ሲሰሩ ችግሩን አብረው እና መፍትሄውን በማፈላለግ ደረጃ ስለሚነጋገሩ የቲምወርክ ስኪላቸውን፣ የኮላቦሬሽን ስኪላቸውን፣ የኮሚኒኬሽን ስኪላቸውን እየጨመሩ ይሄዳሉ ማለት ነው።
ስቴም ሲነርጂ በመጀመሪያ ዙር ካስመረቃቸው ተማሪዎች ውስጥ ከኤቲኤም ማሽን በተጨማሪ የትራፊክ መብራትና የፓርኪንግ ስርዓትን የሚቆጣጠሩ ቴክኖሎጂውን ሰርተዋል። ይህ አይነቱ ክህሎት ወደፊት ስራ በማጣት የሚቸገሩ ወጣቶችን ቁጥር ከመቀነስ ባሻገር አዳዲስ የስራ ዘርፎች ለመፍጠር እንደሚያስችል የሚገልጹት አቶ ጸጋዬ ተቋማቸው የኮዲንግ ትምህርትን በኢትዮጵያ የትምህርት ስርዓት ውስጥ ተካቶ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲዎች ድረስ እንደ አንድ የትምህርት አይነት እንዲሰጥ ለማድረግ ጥረት መጀመሩን ይገልጻሉ።
ይሄ ኮዲንግ ፕሮግራም ግን በአገሪቱ ውስጥ እንደ ማንኛውም ትምህርት በካሪኩለም ውስጥ እንዲጠቃለን እንፈልጋለን። በተለይ በፐብሊክ ስኩሉ ላይ ሁሉም ተማሪዎች every student must learn coding። በኢትዮጵያም ደረጃ በትምህርት ዘርፍ የተሰማሩ የፖሊሲ ሜከሮች ይህንን ሀሳብ በመውሰድ ምናልባት ወደፊት ይህንን ትምህርት ለማንኛውም ለሁሉም ተማሪዎች እንዲማሩና ትምህርቱን አግኝተው እንዲሰለጥኑ የእኛም ድጋፍ እዚህ ላይ እንዳለና እንደዚህም አድቮኬት እንደምናደርግ እንዲገለጽልኝ ይፈልጋለሁ።
ሳሙኤል እና ናሆም የሰሩት የኤቲኤም ማሽን ወደፊት ለሚያስቡት የሙያ ዘርፍ መነሻቸው ነው። ሳሙኤል ሶፍትዌር ኢንጂነሪንግ ተምሮ፣ ናሆም ደግሞ ኤሮስፔስ አጥንቶ ሀገራዊ ችግሮችን መቅረፍ የሚችሉ የፈጠራ ስራዎችን መስራት ህልማቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የእሁድ ምሽት ነሐሴ 22 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን የመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ አዘጋጅነት አብረናችሁ ቆይተናል። ሰላም ጤና ይስጥልኝ። ደህና ደሩ።